ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ በተለያዩ የመገናኛ መዋቅሮች ማለትም ለኢትዮጵያና አካባቢው ሀገሮች ለሚገኙ አድማጮቻችን በቴስላር የሳተላይት አገልግሎት፣ በመላው ዓለም ለሚገኙ አድማጮቻችን በእጅ በሚያዝ የኮምፒውተር ማሰራጫ ፕሮግራም በዩቲዩብ እና በሌሎች የድረገጽ መስመሮች፣ በሰሜን አሜሪካና በሌሎች ሀገሮች ለሚገኙ አድማጮቻችን ደግሞ በስልክ ደውሎ ማድመጫ መስመሮች የሚያሰራጨውን ዝግጅቱን አሁን ጀመረ።
ክብራትና ክብራን አድማጮቻችን ሰላምታችን ይድረሳችሁ። ዛሬ ሐምሌ 30 ቀን 2010 ዓመተ ምህረት ዕለተ ሰኞ ነው። ፕሮግራሙን የምመራላችሁ እስከዳር ድረስ ነኝ። የምናቀርብላችሁ ደግሞ እኔና ደምስ በለጠ ነን። ከዚህ ከስቱዲዮአችን ሰላምታችንን እናቀርባለን። የዛሬውን ዝግጅታችንን ዝርዝር ከማስተዋወቄ በፊት የአማራ ድምጽ ራዲዮ ዘውትር ሰኞ፣ ረቡ፣ ቅዳሜና እሁድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት ድረስ ለኢትዮጵያና በአካባቢው ዓለም የሚገኙ ጎረቤት ሀገሮች በ15360 ኪሎ ሄርዝ አጭር ሞገድ ፕሮግራሙን እያሰራጨ መሆኑን ለአድማጮቻችን እናሳውቃለን። ለሰሜን አሜሪካ አድማጮቻችን ደግሞ በስልክ ቁጥር 253-458-8462 በመደወል ዝግጅታችንን በቀጥታ በስልክ ማዳመጥ እንደሚቻል፣ እንዲሁም የራዲዮናችንን አንድሮይድ አፕሊኬሽን በመጫን ከፕሮግራማችን የመረጣችሁትን ዝግጅት ማዳመጥ እንደምትችሉ ላስተዋውቃችሁ ወዳለሁ። ውድ አድማጮቻችን፣ ቀጥሎ የዛሬ ዝግጅቶቻችንን ቅደም ተከተል ላስተዋውቃችሁ። በመጀመሪያ የዕለቱ ዜና ይቀርባል። በማስከተልም የአማራ ድምጽ ራዲዮ ርዕሰ አንቀጽ የአገሪቱን ዜጎች እርስ በርስ ለማጋጨት ከመቀሌ በሚወጣው የህወሓት መግለጫ ለማበረታታት መሞከር በኢትዮጵያ ላይ እንደተሰነዘረ ጥቃት ይቆጠራል በሚል ርዕስ ይከተላል። በመጨረሻ በየሳምንቱ ሰኞ የሚቀርበው ኢትዮጵያ ትናንትናና ዛሬ የተዘኘው ዝግጅታችን እውነት በአማራ ላይ የዘር ማጥፋት ወንጀል አልተፈጸመምን በሚል ርዕስ ይቀርባል። አብራችሁን ትቆዩ ዘንድ ተስፋዬ ነው። በመጀመሪያ ግን የዕለቱን ዜናዎች ርዕሶች ላስተዋውቃችሁ። ጅጅጋ ሰላም ደፍርሷል። ካህናትና ሰላማዊ ሰዎች እየተገደሉ ናቸው። በኦጋዴን ከተሞች ሁሉ ግድያና ዘረፋ ቀጥሏል። በሌላ በኩል ደግሞ የሶማሌ ክልል ዋና ከተማ ጅጅጋ በመከላከያ ሰራዊቱ ስር ወደቀች ተባለ። ኢትዮጵያ በጅቡቲና በኤርትራ መካከል ሽምግልና መቀመጥ እንደምትፈልግ ለጅቡቲ መንግስት አስታወቀች። በጣሊያን ኤምባሲ ተጠልለው የሚገኙት ሁለቱ የደርግ ባለስልጣናት የምህረት አዋጁ አይመለከታቸውም ተባለ ሲል አዲስ አድማስ ገለጸ የሚሉት ናቸው የዛሬ ዜናዎቻችን ርዕሶች። ዝርዝሩን ደምስ በለጠ እንደሚከተለው ያቀርበዋል።
አመሰግናለሁ እስከዳር። ጅጅጋ ሰላም ደፍርሷል። ካህናትና ሰላማዊ ሰዎች እየተገደሉ ናቸው። በኦጋዴን ከተሞች ሁሉ ግድያና ዘረፋው ቀጥሏል። በጅጅጋ ቤተክርስቲያን የደረሱልን ደወሎች እየተሰማ ነው። አሁንም በኢትዮጵያውያን ኦሮሞ፣ አማራና ጉራጌ ተወላጆች ላይ የተለየ ጥቃት እየተፈጸመባቸው ይገኛል። ቁጥሩ በውል ተለይቶ ባይታወቅም ውድ የሆነው የሰው ልጆች ሕይወት እየተቀጠፈ ነው። ንብረት በማውደሙ ዘረፋ ቀጥሏል። ቤተክርስቲያን እየተቃጠለ ምዕመናንም ሰማዕትነት እየከፈሉ ናቸው። ቤተ ክርስቲያን አሁንም የድረሱልን ደወል እያሰማች ነው። የተወሰኑ የክልሉ ፖሊሶችና ልዩ ኃይል አባላት የመከላከያ ሰራዊት አገራዊ ኃላፊነቱን እንዳይወጣ ክልከላ እያደረጉ ነው። መንግስት አስቸኳይ መፍትሄ አልሰጠ እንደሆነ ውጤቱ እጅግ እየከፋ ነው። ይህ መረጃ ከስፍራው በቀጥታ የደረሰን ነው። ከጅጅጋ ዋርደር ገብርኤል ቤተ ክርስቲያን ሙሉ ለሙሉ የተቃጠለና አብረው ሁለት ቄሶች እንዲሁም ዲያቆናት ሕይወት ያለፈበት፣ ቀብሪ ዳሃር ማርያም ቤተ ክርስቲያንም የተቃጠለና ደጋሃቡር ጊዮርጊስ ቤተ ክርስቲያን እንዲሁ የተቃጠለ ሲሆን አንድ ቄስ ሕይወታቸው አልፏል ተብሏል። ይህ ዜና እየተጠናከረ በነበረበት ሰዓት የክልሉ ፖሊስ ልዩ ኃይል ብዙ ሺህ ሰው ወደ ተጠለለበት የጅጅጋ ሚካኤል ቤተ ክርስቲያን በኃይል ሰብረው ለመግባት እየሞከሩና ሕዝቡም አትገቡም እያላቸው እንደሆነ ኦታ ጅጅጋ ላይ እየተሰማም ነው። ከዚያው የአይን ማኞች እንዳረጋገጡት የጅጅጋ ኪዳነ ምሕረት ቤተ ክርስቲያን ከነ ቤተልሔሟ ተቃጥላለች። የሞቱት ካህናት ከአርሴማ መርጌታ አብርሃም ጥጋቡና አንድ ተጠማቂ፣ ከኪዳነ ምህረት መርጌታ ጌራ ወርቅ ወይም መጽሐፈ መምህር አባ ገብረ ማርያም አስፋው ወይም መነኩሴ መንበር ጠባቂ፣ እንዲሁም ስሙ ለጊዜው ያልታወቀ አንድ ካህን ሲሆኑ ዜናው እንደሚለው ሁሉንም ገድለው አቃጥለዋቸዋል። እንደደረሰን መረጃ አብዲ ኤሊ አልተያዘም፣ አልታሰረም። ሚካኤል ቤተ ክርስቲያን የተጠለሉት ብዙ ሺህ ሰዎች ሊያናግር መጥቶ ህዝቡ ሲጮህበት ተመልሷል ነው የተባለው። የቴሌውን ታወር በከባድ መሳሪያ በመምታት የኢንተርኔት ግንኙነት እንዲቋረጥ ሆኖብናል። የኢትዮጵያን ባንዲራ አውርደው እያቃጠሉ የክልሉን ባንዲራ እየሰቀሉ ናቸው። ግቢ ውስጥ ገብተው የነበሩኝን ሶስት ባጃጆች ወስደውብኛል። ሕፃናት ሞተዋል፣ ሴቶች ተደፍረዋል። ክልሉ መንግስት አልባ ሆኗል። ዋና ተባባሪው የክልሉ ፖሊስ ነው። አማራ፣ ኦሮሞ፣ ጉራጌና ሌሎች እየታደኑ ንብረታቸው እየወደመ ነው። እኛ ኢትዮጵያውያን አይደለምን? አንፈልጋችሁም፣ ከክልላችን ውጡ እየተባለ ነው ሲሉ መረጃውን ያደረሱን ሰዎች ይናገራሉ። ጅጅጋ በአብዲ ኤሊ ልዩ ኃይሎች የኪዳነ ምሕረትና የአርሴማ አገልጋይ ካህናት ተገድለዋል። በልዩ ፖሊሶች ቅድስት አርሴማ ቤተ ክርስቲያን ሙሉ ለሙሉ ነደዋል። ኪዳነ ምሕረት ቤተ ክርስቲያን ዙሪያ ያሉት ሱቆች ሙሉ በሙሉ ተቃጥለዋል። ኦሮሚያ ባንክም ተዘርፏል። የተገደሉ ሰዎችን ወስዳችሁ ሬሳ ቅበሩ ተብለው የታዘዙ ሰዎች ለህዝብ ይፋ ሳናደርግ በፍጹም አናደርገውም ያሉ ሰዎች የሚበሉትን ማግኘት እንዳልቻሉና የአብዲ ኤሊ ደጋፊና ተቃዋሚዎች ለሁለት በመሆን የሌላውን ንብረት በማውደም የብሔራዊ መከላከያ ሰራዊትም ወደ ከተማ እንዳይገባ በልዩ ኃይል ፖሊሶች መንገድ ተዘግቶባቸዋል ሲል መረጃችን ከጠቆመ በኋላ በአሁኑ ጊዜ አንድም የመከላከያ ሰራዊት ጅጅጋ ውስጥ እንደሌለና ኢንተርኔት ስልኩም መቋረጡን ገልጿል። ስልክ ከመቋረጡ በፊት ከጅጅጋ የተላለፈ መልእክት ትላንት ሐምሌ 29 ቀን 2010 ዓ.ም ከጠዋቱ 2:30 ላይ ነው ጅጅጋ ከተማ መናጥ የጀመረችው። የሶማሌ ክልል ተወላጆች ባልሆንን ላይ ጥቃት እየተሰነዘረ ይገኛል። የሶማሌ ክልል ተወላጅ የሆኑ ሶማሊያውያን ሶማሌ ባልሆንን ላይ ጥቃት እየሰነዘሩ ይገኛሉ። በከተማዋ ፈጽሞ መንቀሳቀስ አልቻልንም፣ በገጀራ በድንጋይ እየተቀጠቀጥን በርካታ ሰዎች ተገድለናል። ሶማሊያውያኑ ጥቃት እየሰነዘሩ ያሉት ሶማሌ ባልሆንን ንጹሐን ላይ ነው። ጥቃት ሲሰነዝሩብን የልዩ ኃይል ፖሊሱም ድጋፍ ሆኗቸው ይገኛሉ። የክልሉ ልዩ ኃይል እኛን ከመከላከል ይልቅ የሶማሌዎችን ጥቃት በመደገፍ እኛ ላይ ተኩስ እየከፈተ ይገኛል። ጎረቤቶቼ ተገድለዋል፣ የብዙ ሰው ሬሳ መንገድ ላይ ተመልክቻለሁ፣ እኔ ግን በአጋጣሚ ተርፌያለሁ ያለ የአካባቢው ነዋሪ ነው። እኔና ጓደኞቼ ህይወት አሁንም ቢሆን አደጋ ላይ ነው። በአሁኑ ሰዓትም በሚካኤል ቤተ ክርስቲያን ነው ተጠልለን የምንገኘው። ቄሶቹ ከልዩ ኃይል ጋር እየተነጋገሩ ይገኛል። ቤተ ክርስቲያኑን በርካታ ሶማሌዎች ከበውታል። በቤተ ክርስቲያኑ ተጠልለን በምንገኝ ሰዎችና ከቤተ ክርስቲያኑ ውጭ በሚገኙ ሶማሌዎች ላይ ቁጥሩም እየጨመረ መጥቷል። ምን ሊያደርሱብን እንደሚችሉ አናውቅም። በማንኛውም ሰዓት ጥቃት ሊሰነዝሩብን ይችላሉ። ህይወታችን አሁንም አደጋ ላይ ነው። የመከላከያ ሰራዊት ካልታደገን በስተቀር ከፍተኛ እልቂት ነው የሚከሰተው። እስካሁን ድረስ በከተማዋ ላይ ሲንቀሳቀስ የተመለከትነው ያለነው የክልሉ ልዩ ኃይል ፖሊስ ብቻ ነው ሲሉ ጥቃት የደረሰባቸው ሰዎች ተናግረው ነበር። በሌላ በኩል ደግሞ የሶማሌ ክልል ዋና ከተማ ጅጅጋ በመከላከያ ሰራዊቱ ቁጥጥር ስር እንደዋለች ተገልጿል። ዘጌት ብሎ የደረሰን ዜና እንደሚያመለክተው የአብዲ ኤሊ ቤተ መንግስት፣ የክልሉ ፓርላማ አዳራሽና የቴሌቪዥን ጣቢያው ሙሉ በሙሉ በኢትዮጵያ መከላከያ ሰራዊት ቁጥጥር ስር ውሏል። በጅጅጋ ያሉትን የመከላከያ ሰራዊት ለመደገፍ ብዛት ያላቸው ሄሊኮፕተሮች ወደ ጅጅጋ ቢገቡም አብዲ ኤሊ የሚያዛቸው የክልሉ ልዩ ኃይል አባላትና አብዲ ኤሊ ሄጎ በሚል መጠሪያ ያደራጃቸው ወጣቶች ዝርፊያ እየፈጸሙ መሆኑን የደረሱ መረጃዎች ጠቁመዋል። እነዚሁ ሄጎዎችና ሲቪል ልብስ ያደረጉ ልዩ ፖሊሶች የክልሉን መንግስት መኪናዎች በመጠቀም በጅጅጋ ያሉትን አብዛኛውን ባንኮችና መደብሮች ዘርፈዋል። ከተዘረፉት ተቋማት መካከል የሚካኤል ቤተ ክርስቲያን ይገኝበታል። የኪዳነ ምሕረት ቤተ ክርስቲያንም ሙሉ ለሙሉ ቃጥሎ ደርሶበታል። ብሔር ተኮር ጥቃቶችና ሶማሌ ያልሆኑ ሴቶችም በእነዚሁ ኃይሎች የመደፈር ዕጣ የደረሰባቸው መሆኑ እየተገለጸ ነው። የአብዲ ኤሊ ደጋፊ ያልሆኑ የከተማዋ ነዋሪ ሶማሌዎች ጅጅጋን ከተቆጣጠረው የፌዴራል ሰራዊት ጋር በመተባበር ሰላም ለማስከበርና ጎረቤቶቻቸው ላይ አደጋ እንዳይደርስ የበኩላቸውን ጥረት በማድረግ ትብብር እያደረጉ ሲሆን፣ በአብዲ ኤሊ ጀሌዎች መዋከብ የለብንም፣ ሕግ የለም በማለት ነገን የሚጸጽተንን ድርጊት ከመፈጸም መቆጠብ ይኖርብናል ሲሉ ጥሪያቸውን እያቀረቡ እንደሆነም ተሰምቷል። ከዚሁ ጋር ተያይዞ በቅርቡ ከስልጣን የተነሳው የህወሓቱ ጄኔራል ኳርተር ትላንት እሁድ ጠዋት ላይ ከአብዲ ኤሊ ጋር ያደረገው የስልክ ንግግርና የቃለ ልውውጥ መንግስት እንደጠለፈው ተገልጿል። አምስት ከፍተኛ የህወሓት ኮሎኔሎች ኮርኔል ገብሬን ጨምሮ የሶማሌ ልዩ ፖሊሶች ከፌዴራል ፖሊስ ጋር እየተዋጉ ቅስቀሳና ድጋፍ እያደረጉ ይገኛሉ ሲል ራጆ የተሰኘው የዜና ማሰራጫም ዘግቧል። ምን ያህል እውነት እንደሆነ ባይታወቅም በቁም እስር ላይ ነው ያለው እየተባለ የሚነገረው የክልሉ ፕሬዚዳንት አብዲ ኤሊ ሜዳ ላይ ቆሞ በቴሌቪዥን በመቅረብ ህዝቡ እንዲረጋጋ መልእክት ማስተላለፉ ታውቋል። የአብዲ ኤሊ ደጋፊዎች በክልሉ ሚዲያዎችና በማህበራዊ ገጾች እየወጡ ክልላችን በኦሮሞ ተወረረ ተወሰደ በሚል ቅስቀሳ በማድረግ ህዝብ በህዝብ ላይ እንዲነሳ የሚያደርጉትን ነገር መከላከያው ሊያስቆሙ ይገባል የሚሉ የሶማሌ ክልል ተወላጆች ቁጥርም እየጨመረ ነው ተብሏል። ኢትዮጵያ በጅቡቲና በኤርትራ መካከል ሽምግልና መቀመጥ እንደምትፈልግ ለጅቡቲ መንግስት አስታወቀች። ጅቡቲና ኤርትራ ድንበርን በተመለከተ አለመግባባታቸውን እንዲፈቱ የኢትዮጵያ ሽማግሌ ሆና መስራት እንደምትፈልግ ለጅቡቲ መንግስት አስታውቃለች ተብሏል። ይህ የተገለጸው ባለፈው አርብ ሐምሌ 27 ቀን 2010 ዓ.ም የኢትዮጵያ ውጭ ጉዳይ ሚኒስቴር በሰጠው መግለጫ ነው። ድንበር ላይ የሚገኘውን ራስ ዱሜራ ተራራ አንድ ሴት ይገባኛል በማለት ግጭት የቀሰቀሰው ዝግብ ውስጥ ሁለቱ ሀገሮች መቆየታቸው ይታወሳል። በተለይ በስፍራው የነበረው የኳታር የሰላም አስከባሪ ጦር ከለቀቀ በኋላ ኤርትራ ቦታውን በመቆጣጠሯ ችግሩ ተኳርሮ ቆይቷል። ከኤርትራ ጋር ሰላም ለማውረድና የጦርነቱን ምዕራፍ ለመዝጋት በማለት ሐምሌ 1 ቀን እና 2 ቀን 2010 ዓ.ም በአስመራ ጉብኝት ያደረጉት ጠቅላይ ሚኒስትር አብይ አህመድ ከአስመራ ጉብኝታቸው መልስ አዲስ አበባ እንደጎበኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በይፋ ኤርትራ ላይ የተጣለው ማዕቀብ እንዲነሳ ጥያቄ አቅርበው እንደነበር ይታወሳል። ከዚህ በተጨማሪ ለ15 ዓመታት ከኤርትራ ጋር የነበረውን ሰላም አልባ ግንኙነት ለመቀየር የሶማሌ ፕሬዝዳንት መሐመድ አብዱላሂ ፈርማጆ በአስመራ ጉብኝት ባደረጉበት ወቅት ኤርትራ ላይ የተጣለው ማዕቀብ መነሳቱ በአካባቢው ኢኮኖሚያዊ ትስስርን ለማምጣት ይረዳል ሲሉ አስመራ ላይ ተናግረው እንደነበርም ይታወሳል። ይሁንና በእነዚህ እርምጃዎች የጅቡቲ መንግስት ባለፈው ሳምንት አጋማሽ ላይ ደስተኛ እንዳልሆነ አስታውቋል። በሶማሊያ የጅቡቲ ኤምባሲ ባወጣው መግለጫ ፕሬዚደንት አብዱላሂ ፈርማጆ ለተባበሩት መንግስታት ድርጅት የኤርትራ ማዕቀብ እንዲነሳ ጥሪ በማቅረባቸው የጅቡቲ መንግስትና ህዝብ ማዘኑን አስታውቀዋል። ኤርትራ አካባቢውን በማተራመስ በተለይም አሸባሪውን አልሻባብ በመርዳትና ከጅቡቲ ጋር ያለውን የድንበር ውዝግብ በተመለከተ የተጣለ ማዕቀብ ሆኖ ሳለ ፕሬዚዳንቱ ጉብኝታቸው ይህንን ማድረጋቸው አግባብ አይደለም ሲሉም የጅቡቲ ኤምባሲ ከሞቃዲሾ ተችቷል። ማዕቀቡ ከመኖሩ ይልቅ መነሳቱ ጠቃሚ ነው ብላ እንደምታምን በመግለጽ እንዲነሳ መጠየቋን የኢትዮጵያ የውጭ ጉዳይ ሚኒስቴር ከአሁን ቀደም በሰጠው መግለጫ ማስታወቁ ይታወሳል። በመጨረሻም በጣሊያን ኤምባሲ ተጠልለው የሚገኙት ሁለቱ የደርግ ባለስልጣናት የምህረት አዋጁ አይመለከታቸውም ተባለ ሲል አዲስ አድማስ ገለጸ። ከወታደራዊ አገዛዝ መውደቅ በኋላ ሸሽተው ወደ ጣሊያን ኤምባሲ በመግባት ላለፉት 27 ዓመታት በጣሊያን ኤምባሲ ተጠልለው የሚገኙት ሁለቱ የደርግ መንግስት ከፍተኛ ባለስልጣናት ኮሎኔል ብርሃኑ ባይህና ሌተና ጀነራል አዲስ ተድላ ምህረት ጠይቀው የነበረ ቢሆንም እንደማይደረግላቸው ነው አዲስ አድማስ የገለጸው። የሁለቱን የደርግ ባለስልጣናት ጉዳይ የሚከታተሉ ምንጮች ገለጹልኝ ማለት አዲስ አድማስ እንደዘገበው ባለስልጣናቱ በዘር ማጥፋት ወንጀል የተከሰሱና የተፈረደባቸው መሆናቸው ሰሞኑን በወጣውና ለስድስት ወራት ብቻ በሚቆየው የምህረት አዋጅ ተጠቃሚ አይሆኑም ተብሏል። በዘር ማጥፋት ወንጀል የተከሰሱና የተፈረደባቸው ምህረት አይደረግላቸውም በሚለው አንቀጽ 28 መሰረት ባለስልጣናቱ የምህረት አዋጅ ተጠቃሚ መሆን አይችሉም መባሉን ለማወቅ ተችሏል ብሏል ጋዜጣው። በአዛውንትነት እድሜ ላይ የሚገኙት ሁለቱ የደርግ ባለስልጣናት በእርጅናና በጤና መታወክ እየተሰቃዩ መሆኑን ምንጮች ሲናገሩ ቆይተዋል። ከእነዚሁ ባለስልጣናት ጋር ወደ ጣሊያን ኤምባሲ ገብተው ከተጠለሉት ባለስልጣናት አንዱና ኮሎኔል መንግስቱ ኃይለማርያም ወደ ዚምባብዌ ከተሰደዱ በኋላ መንግስቱን ተክተው ለአንድ ሳምንት አገሪቱን ፕሬዚደንት ሆነው የቆዩት ሌተና ጀነራል ተስፋዬ ገብረ ኪዳን በዚሁ የጣሊያን ኤምባሲ እንደተጠለሉ ህይወታቸው ማለፉ ይታወሳል። በተመሳሳይ ክስ የእድሜ ልክ እስራት ተፈርዶባቸው የነበሩ የደርግ ባለስልጣናት ከስድስት ዓመታት በፊት የእስር ጊዜያቸውን ጨርሰው መፈታታቸው ይታወቃል። የሚሉት ነበሩ የዛሬ ዜናዎቻችን። ዜናዎቹን ያቀረብኩላችሁ ደምስ በለጠ ነኝ ከአማራ ድምፅ ራዲዮ።
የአማራው ህልውና መጠበቅ ለኢትዮጵያ አንድነት መጠበቅ ዋስትና ነው። የትግሉ ባለቤትም ሆነ ታጋዩ ህዝቡ ራሱ ነው። የታጋዩ መሸገም ህዝቡ ነው። የአማራ ህልውና ለኢትዮጵያ አንድነት ድርጅት የአማራውን ህልውና አስጠብቆ የኢትዮጵያን አንድነት ለማረጋገጥ ወሳኝ አመራሩን ውጭ ሀገር አድርጎ የህዝባዊ እንቢተኝነት ታግሎ አታጋይ ሰራዊቱ ህዝቡን ምሽግ አድርጎ አማራው ለህልውና ለማንነቱ ክንዱን አፈርጥሞ እንዲታገል የመቀስቀስና የማደራጀት ስራዎችን ሲሰራ ቆይቷል። አማራው ለማንነቱና ለህልውናው መጠበቅ ላለፉት 28 ዓመታት ያደረገው ትግል የምላተ ህዝቡን እምቢተኝነት ወደ ላቀ ደረጃ በማሸጋገሩ የዘረኛውን አገዛዝ ከመሰረቱ እንዲናጋ በማድረጉ ያመራር ለውጥ እንዲያደርግ ተገደደ። በጠቅላይ ሚኒስትር አብይ የሚመራው የለውጥ አቀንቃኝ ቦርድ የህዝቡን ነተኛ ፍላጎት ተመልክቶ ተቃዋሚ ኃይሎች ወደ አገራቸው ገብተው አላማቸውን በህዝባቸው መሃል ሆነው ማራመድ እንደሚችሉ ባቀረበው ጥሪ መሰረት የተቃዋሚ ድርጅቶች ወደ አገር ቤት እንደገቡ ይታወቃል። አላማቸውን ህዝባዊ ያደረገው ወደ አገር ቤት ከገቡት ተቃዋሚ የፖለቲካ ድርጅቶች መካከል አንዱ የአማራ ህልውና ለኢትዮጵያ አንድነት ድርጅት ነው። የአማራ ህልውና ለኢትዮጵያ አንድነት ድርጅት የቆመለትን የአማራውን ህልውና አስጠብቆ የኢትዮጵያን አንድነት ለማረጋጋት ወሳኙ ህዝቡ በመሆኑ የህዝቡን ኑሮ እየኖረ ትግሉን ለመምራት አመራሩ ወደ አገር ቤት ለመግባት ወስኖ ለትግሉ አስፈላጊ የሆኑ ቁሳዊና ህሊናዊ ዝግጅቶችን እያዘጋጀ ይገኛል። ከዝግጅቶቹ አንዱና ዋናው የአማራው ነገድ በብዛት በሚኖርባቸው ከተሞች ጽፈት ቤቶችን መክፈት፣ ህዝቡን መቀስቀስ፣ ማደራጀትና ማሳወቅ ነው። እነዚህን ኃላፊነቶች ለመወጣት ደግሞ ገንዘብ እጅግ አስፈላጊ መሆኑ ግልጽ ነው። ስለሆነም የአማራ ህልውና ለኢትዮጵያ አንድነት ድርጅት ለሚያስፈልጉት ተግባሮች ማከናወኛ የሚሆን ለዩ የገቢ ማሰባሰቢያ ዝግጅቶችን ለማድረግ አቅዷል። ካቀዳቸው የገቢ ማሰባሰቢያ ዘዴዎች መካከል የሚከተሉት ይገኛሉ። ዓለም አቀፍ የቴሌኮንፈረንስ በማካሄድ ገቢ ማሰባሰብ፣ በአማራ ህልውና ለኢትዮጵያ አንድነት አካላት አስተባባሪነት በየከተሞቹ ታዋቂ እና የአማራው ነገር ተቆርቋሪዎችን በቡድን በማናገር ገቢ ማሰባሰብ፣ በተመረጡ ከተሞች ህዝባዊ ስብሰባዎችን በመጥራት ልዩ ልዩ የገቢ ማሰባሰቢያ ዘዴዎችን በመጠቀም ገቢን ማሰባሰብ፣ ጎፈንድሚ በመክፈት ለለጋሾች እድል መስጠት፣ በቡድን በጓደኛሞች አሰባሳቢነት ገቢ ማሰባሰብ ናቸው። እነዚህን ወደ ተግባር ለመለወጥ የሚያስችሉ ዝርዝር ያፈጻጸም እቅድም ተነድፏል። የአማራው ጉዳይ ነው የምንል ወገኖች በተከታታይ የሚወጡትን የገቢ ማሰባሰቢያ እቅዶች በመከታተል ለአማራው ወገናችን የማንነት ጥያቄ ተገቢ መልስ ለማስገኘት የበኩላችንን አስተዋጽኦ እንድናደርግ በታላቅ ትህትና በህዝባችን ስም እንጠይቃለን። የአማራው ህልውና በመጠበቅ ለኢትዮጵያ አንድነት መጠበቅ ዋስትና ነው።
የተከበራችሁ አድማጮቻችን በማዳመጥ ላይ ያላችሁት የአማራ ድምጽ ራዲዮ ነው። ከዚህ ቀጥሎ የምናቀርብላችሁ በየሳምንቱ ሰኞ የምናቀርበው የአማራ ድምጽ ራዲዮ ርዕሰ አንቀጽ ይሆናል። የሀገሪቱን ዜጎች እርስ በርስ ለማጋጨት ከመቀሌ በሚወጣ የህወሓት መግለጫ ለማበረታታት መሞከር በኢትዮጵያ ላይ እንደተሰነዘረ ጥቃት ይቆጠራል በሚል ርዕስ የተዘጋጀ ነው። እስከ ዳር ድረስ እንደሚከተለው ታቀርባለች።
የሀገሪቱን ዜጎች እርስ በርስ ለማጋጨት ከመቀሌ በሚወጣው የህወሓት መግለጫ ለማበረታታት መሞከር በኢትዮጵያ ላይ እንደተሰነዘረ ጥቃት ይቆጠራል። የአማራ ህዝብ ለዚህ ታላቅ ሀገር መኖርና ህልውና የአንበሳውን ድርሻ በመሰዋዕትነት የከፈለ ህዝብ ነው። ከሌሎች የኢትዮጵያ ህዝብ አካላት አብረው ከአማራው ጋር የከፈሉት መሰዋዕትነት እንደተጠበቀ ሆኖ አማራው በኢትዮጵያ አንድነት ላይ መቼም ይሁን መቼ ቀን ጎደለ፣ አልተመቸኝም፣ ተገፋው፣ ተገደልኩ ብሎ የኢትዮጵያን አንድነት ጥያቄ ውስጥ ያስገባበት ወቅት በታሪክ ውስጥ በማንኛውም ጊዜ ተመዝግቦ አያውቅም። በፋሽስት ኢጣሊያ ወረራ ወቅት በከፍተኛ ደረጃ ጥቃት የደረሰበት የአማራ ህዝብ ነው። የፋሽስት ርዝራዦች የልጅ ልጆችን በታጠቀና በተደራጀ መልኩ ከ27 ዓመታት በፊት የአገሪቱን መንበረ ስልጣን ሲቆጣጠሩ አገሪቱ ውስጥ ያሉ አማራ ያልሆኑ ወገኖችን አሰልጥነው በመንግስታዊ ድጋፍ የፖለቲካ አፋቸውን መፍታት እንዲጀምሩ የተደረገው በአማራ ህዝብ ላይ እንዲሆን መደረጉ የቅርብ ጊዜ ትዝታችን ነው። በእነዚህ ዘመናት አማራው በሀገሩ በማኒፌስቶና በህግ ተረቆ እንዲሞት፣ ዘሩ እንዲጠፋ፣ እንዲመክን፣ በገደል እንዲወረወር፣ እንዲኮላሽ ሲደረግ ቆይቷል። አማራው ይህ ሁሉ ደርሶበት የአገሪቱን የአንድነት ጥያቄ ውስጥ ያስገባበት ዘመን የለም። ህዝብና አገር ዘላለማዊ ናቸው። አገር ሲደላ የምትወደድ፣ ሲከፋ ደግሞ የምትጠላ እንዳልሆነች የአማራው ህዝብ ባለፉት 27 ዓመታት በተግባር ያሳየ ህዝብ ነው። የአማራው ህዝብ ለህግ ተገዢ፣ መንግስቱን አክባሪ፣ አምላኩን ፈሪ በመሆኑ እስካሁን ድረስ እንኳ ደረሱብኝ የሚላቸውን በደሎች ከህግ ወጥቶ መንግስት ላይ ሸፍቶ ወይንም አምላኩን አራክሶ በስሜት ላይ ተነሳስቶ በኢትዮጵያ አንድነት ላይ ፈተና ሆኖ አያውቅም። ይህም ምንጊዜም ቢሆን የሞራል ልዕልና የተሰጠው ህዝብ እንዲሆን ያደርገዋል። አማራው ጠላቶቹ ወደ ስልጣን መጥተው እንኳን በሰራው ቤተ መንግስት መስዋዕትነት በከፈለባት ሀገር በቆራቆራት ርዕሰ ከተማ ተዝናንተውና እርሱን እየገደሉ በሱ ጥፋት ላይ እያሴሩ በሰራቸው መንገዶችና አደባባዮች ላይ ከበሮ እየደለቁ በአማራነት ዘሩ ላይ በራሱ ቋንቋ በማንነቱ ላይ ሲዘባበቱ ለታላቋ አገር ሲል አንድም ቀን በኢትዮጵያ ላይ ቅሬታ አሰምቶ አያውቅም። ለአማራ ኢትዮጵያዊነት ደሙ ነው። ለአማራው ኢትዮጵያዊነት እስትንፋሱ ነው። ለአማራው የኢትዮጵያ ዜጎች ሁሉ እኩል ናቸው። ለዚህም ነው ለአንድነቷ እንጂ ለጥፋቷ አማራው በማንኛውም መንገድ ቆሞ የማያውቀው። ዛሬ መቀሌ ላይ መሽገው በአማራው፣ በኦሮሞ፣ በወላይታው፣ በሶማሌው፣ በጋምቤላው፣ በሱርማውና ወዘተረፈ የአገሪቱ ዜጎች ደምና ላብ ላይ ቁጢጥ ብለው መላውን የኢትዮጵያ ህዝብ በአጥንቱ በማስቀረት የጓሮ አትክልታቸውን ትግራይ ላይ ሲያለሙ የነበሩ ቡድኖች በአገሪቱ አንድነት ላይ እንደለመዱት ፈተና ለመሆን እየቃጣቸው ይገኛሉ። በአማራ መቃብር ላይ ሊገነቧት ያሰቧት ኢምፓየር ዛሬ እንዳሰቡት ሳይሆን ቀርቶ ከህዝብ በዘረፉት ገንዘብና ሀብት አንዱን የኢትዮጵያ ዜጋ ከሌላው ለማጋጨት፣ ደም ለማፋሰስ እየተጉ ናቸው። የሶማሌ ክልል በሚል መጠሪያ በገደቡት የአገሪቱ ክልል ውስጥ የአገሪቱን ዜጎች እርስ በርስ ለማጋጨት እየተደረገ ያለውን ሙከራ ከመቀሌ በሚወጣ የህወሓት መግለጫ ለማበረታታት መሞከር በኢትዮጵያ ላይ እንደተሰነዘረ ጥቃት ይቆጠራል። በተለይ የወታደራዊና የሎጂስቲክ ድጋፍ ከመቀሌ እየተደረገ በሌላው የአገሪቱ ጫፍ ላይ ህዝብን ከህዝብ ማጋጨትና ደም ማፋሰስ ወደ ስልጣን ይመልሰኛል የሚል እሳቤ ያላቸውም ሰዎች ቢኖሩም የኢትዮጵያ ህዝብ ጠላትና ወዳጁን ለይቶ አውቋልና ተስፋ ቢቆርጡ ይሻላቸዋል እንላለን። ሆኖም እነዚህ ቡድኖች ህዝብን ከህዝብ በማጋጨት የፖለቲካ ቁማር ውስጥ የመግባት ፍላጎታቸው የማይገታ ከሆነ እያቀጣጠሉት ያለው እሳት ራሳቸው ላይ ነዶ ራሳቸው ላይ አመዱ እንደሚጠፋ ሊገነዘቡት ይገባል። ዛሬ ጅጅጋ ላይ የፈሰሰውና እየፈሰሰ ያለው የአማራዎች፣ የኦሮሞዎች፣ የጉራጌዎች ብሎም የሌሎች የአገሪቱ ዜጎች ደምና እየወደመ ያለው ንብረት እየተቃጠሉ ላሉት ታቦቶች ውድመት ተጠያቂዎች እነዚሁ ቡድኖች መሆናቸውን መረዳት የሁሉም የአገሪቱ ዜጎች ግዴታ ነው። አማራን ከሶማሌው፣ ኦሮሞውን ከሶማሌው፣ ጉራጌውን ከሶማሌው በማጋጨት የሚገኝ ትርፍ አለ ተብሎ ታስቦ እንደሆነ ካርታውን እንደተበላ ቁማርተኛ ገሃዱን ዓለም ያልተገነዘበ ወይንም ነገር ዓለሙ የጠፋበት አካል እንደሆነ መገንዘብ አዳጋች አይሆንም። ስለሆነ ባስነሳችሁት እሳት ለሚደርሰው የንጹሐን ዜጎች ህይወት ህልፈት፣ ንብረት ውድመት ተጠያቂዎች እሳት ቆሽቋሾቹ እራሳችሁ መሆናችሁን እንድታውቁት ይሁን እንላለን። የአማራ ህዝብ ባለፉት 27 ዓመታት ያ ሁሉ መከራ እየደረሰበት ለኢትዮጵያ አንድነት ፍንክች ሳይል በተጠንቀቅ ቆሟል። ዛሬ ወደዚሁ አንድነት ከመጡት ወገኖቹ ጋር በመሆን እንደተለመደው ባህሉ የኢትዮጵያን አንድነት ይጠብቃል። ያዳመጣችሁት የአማራ ድምፅ ራዲዮ ርዕሰ አንቀጽ ነው። Oh,
ለኢትዮጵያውያን በሙሉ ኑ አማራ ድምጽ ሬዲዮን እንርዳ። ስለለውጡም አብረን እንመካከር። ውድ ኢትዮጵያውያን፣ የኢትዮጵያ ልጆች እርስ በርስ ለማጨራረስና አገራችንን ለመናድ በእቅድ ሲካሄድ የነበረው የዘረኝነትና የከፋፍ ለግዛ ፖለቲካ ለፍቅርና ለመደመር ቦታውን እየለቀቀ ይመስላል። በወያኔ የጥቃት ኢላማ ተደርጎ ለግድያ፣ ለእስር፣ ለመፈናቀልና ለመካንነት ለተዳረገው አማራ ሕዝብ ይሄ ተስፋ ሰጭ ለውጥ የሰቆቃው ማክተሚያ እንዲሆን አጥብቃን የምንሻውና የምንደግፈው ጉዳይ ነው። ለውጥ አይቀሬ ነው። ይሁንና በጎም መጥፎም ጎኖች አሉት። በጎ አሸንፎ ደጉ የኢትዮጵያ ሕዝብ ወነተኛ የስልጣን ምንጭ ለመሆን እንዲበቃ ከተስፋ በላቀ እስከ ድል ድረስ ሳይዘናጉ መታገል ደግሞ የወቅቱ ቁልፍ ጥያቄ መሆኑን ማንንም ላንድ አፍታ ሊስተው ይገባል። ሞረሽ ወገኔ የአማራ ድርጅት የአማራውን ሁለንተናዊ ሰቆቃ ላለፉት 7 ዓመታት በመዘገብ ለኢትዮጵያውያንና አግባብ ላላቸው ዓለም አቀፍ ተቋሞች የአማራውን ሰቆቃ በማሰማት ወንጀለኞቹ ለፍርድ እንዲቀርቡ ያላሰለሰ ጥረት እያደረገ ይገኛል። የወልቃይት ጠገዴ የአማራ ማንነት ጥያቄ ያቀጣጠለውን ህዝባዊ ቢተኝነት በመረጃ ለመደገፍ የአማራ ድምጽ ሬዲዮ አድራ ተቋቁሞ እነሆ ለአማራውም ሆነ ለኢትዮጵያ ህዝብ አማራጭ የመረጃ ምንጭ በመሆን ያገለግለ ይገኛል። ሬዲዮኑ የሚንቀሳቀሰው በኢትዮጵያውያን ድጋፍ ብቻ ስለሆነ የሁላችንንም ድጋፍ ይፈልጋል። በዚህም መሰረት ኦገስት 11 2018 በኦታዋ ካናዳ የአማራ ድምጽ ራዲዮን ለመደገፍ በሚደረገው ዝግጅት ላይ የወቅቱ የሞረሽ ወገኔ ሊቀመንበር ዶክተር አረጋኸኝ ንጋቱ ከአሜሪካ በእንግድነት ተጋብዘው በመካከላችን ይገኛሉ። ይህንን አጋጣሚ በመጠቀም የሞረሽ ወገኔ ሚና በወቅታዊና በወደፊት የሀገራችን ፖለቲካ አማራ ለምን ከመቼስ ጀምሮ የጥቃት ኢላማ ሆነ? ዶክተር አብይና በኢትዮጵያ የጎሳ ብሔር ፖለቲካ ፈተና እንዲሁም በመሳሰሉት ላይ ሰፊና ግልጽ ውይይት ይካሄዳል። በለቱ ተገኝተው ተሳትፎን እንዲያብረክቱና አለኝታነቶትን እንዲያሳዩ በታላቅ አክብሮት ጥሪ ተደርጎለታል። ቦታው 180 ፐርሲ ስትሪት መክናብ ኮሚኒቲ ሴንተር፣ ቀንና ሰዓት ኦገስት 11 2018 ከሰዓት በኋላ ከ2 ፒኤም እስከ 8 ፒኤም። ምግብና ለስላሳ መጠጥ ይቀርባል። የምግቢያ ዋጋ 30 የካናዳ ዶላር ነው። የሞረሽ ወገኔ ድጋፍ አስተባባሪ ኮሚቴ ኦታዋ።
ኢትዮጵያ ትላንትናና ዛሬ። ይህ ኢትዮጵያ ትላንትናና ዛሬ የተሰኘው ሳምንታዊ ዝግጅታችን ነው። በዚህ ኢትዮጵያ በረጅም ታሪኳ የነበሯትን የስልጣኔ ጭብጦች የገጠሟትን ፈተናዎችና ፈተናዎቹን እንዴት እንደተወጣቻቸው እንዲሁም ዛሬ ለምትገኝበት መስቀለኛ መንገድ የዳረጓት ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ ሃይማኖታዊና ባህላዊ ሁኔታዎች ምን እንደሆኑ ከዚህ መስቀለኛ መንገድ እንዴት መውጣት እንደምትችል በጽሁፍ በውይይትና በቃለ ምልልስ መልክ የሚቀርቡበት ነው።
እውነት በአማራ ላይ የዘር ማጥፋት አልተካሄደምን? የወያኔ ፖለቲካና የመለስ ዜናዊ ርዕዮተ ዓለም የሆነው አብዮታዊ ዲሞክራሲ ማዕከል በአማራ ላይ የሚፈጸም የዘር ማጥፋት ወይንም በእንግሊዝኛው አጠራር ጄኖሳይድ ኦፍ ዘ አምሃራስ ነው። ከጅምሩ ጀምሮ ወያኔዎች በረሃ የገቡት የአማራን ዘር አጥፍተው መቃብሩ ላይ የታላቋ ትግራይ ሪፐብሊክ የመመስረት ፕሮግራም ይዘው ነበር። ለ15 ዓመታት ያህል በኢትዮጵያ ጥላቶች እየታገዙ በኤርትራና በትግራይ በረሃ ከቆዩ በኋላ በተፈጠረው ዓለም አቀፋዊ ለውጥና በደርግ አረመኔነት የተነሳ ሻቢያን ተከትለው አዲስ አበባ እንደሚገቡ ሲያውቁት ሲጀምሩ በፕሮግራም ያዙትን የአማራን ዘር የማጥፋት ፕሮጀክት በመንግስትነት ከተሰየሙ በኋላ ለማስፈጸም በግንቦት 1981 ዓ.ም ምረት ኢህአዴግ የሚባለውን የማታለያ ጭምብል ሲመሰርቱ ወደ ርዕዮተ ዓለም ደረጃ ከፍ አድርገውታል። ይህንን ርዕዮተ ዓለማቸውን አብዮታዊ ዲሞክራሲ ብለው የጠሩት ሲሆን የፈጠሯቸው ድርጅቶች ሁሉ አማራን ለማጥፋት ይሰሩ ዘንድ ከነዚህ ድርጅቶች ጋር የፈጠሩትን ግንባርም በዚህ ርዕዮተ ዓለማቸው ሰይመውታል። አብዮታዊ ዲሞክራሲ የሚባለውን የወያኔ ርዕዮተ ዓለም ዋና ማዕከሉ የአማራን የዘር ማጥፋት ፕሮግራም ነው። ባለፉት 27 የፋሽስት ወያኔ አገዛዝ ዓመታት ውስጥ በአማራ ላይ የተፈጸመው ግፍና በደል በአጋጣሚ የተከሰተ የአማራን የአይን ቀለም ስላላማረ የተፈጸመ አይደለም። ባለፉት 27 የፋሽስት ወያኔ አገዛዝ ዓመታት በአማራ ላይ የተፈጸመው ግፍና በደል ታሪካዊ መነሻ ያለው ተቋማዊ ቅርጽ የተሰጠውና በርዕዮተ ዓለም የታገሰ ግፍና በደል ነው። የዚህ ጽሑፍ ዓላማ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በቅርቡ በአማራ ላይ የዘር ማጥፋት አልተፈጸመም በሚል ያቀረበው ንግግር ከድርጊትና ከሕግ አንጻር ምን ያህል የተሳሳተና አደገኛ እንደሆነ ማሳየት ነው። ስለሆነም ወደር ብለን ጠቅላይ ሚኒስትር አብይ አህመድ ሊመራው የተሰየመበት አብዮታዊ ዲሞክራሲያዊ ግንባር የሚመራበትን አብዮታዊ ዲሞክራሲ ምንነትና በአማራ ላይ ያስከተለውን የዘር ማጥፋት ዝርዝር አድርገን ልንገልጸው እንፈልጋለን። አብዮታዊ ዲሞክራሲ የሚባለው የወያኔ ርዕዮተ ዓለም የሌኒን ፍልስፍና ሲሆን በባህሪው መድሏዊ ነው። አብዮታዊ ዲሞክራሲ ዲሞክራሲያዊ አይደለም። የአብዮታዊ ዲሞክራሲያዊ ህሳቤ የሚነሳው ዲሞክራሲ የሚገባቸውና ዲሞክራሲ የማይገባቸው የህብረተሰብ ክፍሎች አሉ ብሎ በማሰብ ነው። ዲሞክራሲ የሚገባቸውና ዲሞክራሲ የማይገባቸው የህብረተሰቡ ክፍሎች አሉ የሚለው የያ ትውልድ የግራ ፖለቲከኞች ሁሉ የፖለቲካ ሃይማኖት አድርገው ይዘውት የቆዩት ቢሆንም ቅሉ የአብዮታዊ ዲሞክራሲ ርዕዮተ ዓለም ግን ዋነኛ መነሻና ማጠንጠኛው ሐሳብ ነው። በአብዮታዊ ዲሞክራሲ ፍልስፍና ዲሞክራሲ አያስፈልጋቸውም ተብለው እንዲጠፉ የሚፈልጉና የሚዘመትባቸው የህብረተሰብ ክፍሎች ወይንም ቡድኖች አንድም በዘር አሊያም በመደብ ይለያሉ። የወያኔ አብዮታዊ ዲሞክራሲ ህሳቤ ደርግ በሚያዝያ ወር 1968 ዓ.ም ይፋ ካደረገው የብሔራዊ አብዮታዊ ፕሮግራም ወይንም ናሽናል ዲሞክራቲክ ሬቮሉሽን NDR ፕሮግራም ጋር አንድ አይነት ነው። የሁለቱ አገዛዞች ርዕዮተ ዓለም ማህደር የካርል ማርክስ ዲክታተርሺፕ ኦፍ ዘ ፕሮሌታሪያን ወይንም የወዛደሩ አምባገነንነት የሚለው ፍልስፍና ነው። የሁለቱ አገዛዞች አብዮታዊ ዲሞክራሲ ልዩነት በደርጉ የብሔራዊ አብዮት ፕሮግራም ዲሞክራሲ አይገባውም የተባለው የህብረተሰብ ክፍል በመደብ የተለየ ሲሆን እነዚህ የህብረተሰብ ክፍሎች በያ ትውልድ ሳቤ ፊውዳል፣ ባላባት፣ በዝባዥ፣ አብዮት ቀልባሽ ወዘተ ተብለው የማጥፋት ዘመቻ የተከፈተባቸው ናቸው። ፋሽስት ወያኔ ኢህአዴግ የሚባለውን የማታለያ ጭምብል ከመሰረተና ከመንግስትነት ከተሰየመ በኋላ ሃይማኖት ባደረገው የአብዮታዊ ዲሞክራሲ ርዕዮተ ዓለሙ ዲሞክራሲ አያስፈልጋቸውም በሚል እንዲጠፉ የተፈረደባቸው የህብረተሰብ ክፍሎች በኮድ ስም ትምክህተኛ፣ የድሮ ስርዓት ናፋቂ ወዘተ ተብለው የተለዩ ሲሆኑ ወያኔ ግን እነዚህን የኮድ ስሞች የሚጠቀመው ዲሞክራሲ አይገባውም የሚለውን ክፍል በቀጥታ አማራ ላለማለት ነው። ይህንን ግልጽ የሚያደርግልን የአብዮታዊ ዲሞክራሲ ግንባሩ ርዕዮተ ዓለም ፋሽስት ወያኔ በ1967 ዓ.ም ጫካ ሲገባ ትግሉ የጸረ አማራ አብዮታዊ ትግል እንደሆነ ካስቀመጠው የተቀዳ መሆኑና የዘር ማጥፋት ያወጀበት የህብረተሰብ ክፍል በዘር የተለየ ሲሆን ይህም ዘር ወያኔ ከመሠረታው ጀምሮ ሊያጠፋው የተነሳው የአማራ ዘር ነው። በዚህም የተነሳ ደርግ በ1967 እስከ 1983 ዓ.ም ፊውዳል፣ ባላባት፣ በዝባዥ፣ አቆርቋዥ፣ አብዮት ቀልባሽ በሚላቸው የህብረተሰብ ክፍሎች ላይ ሽብር አውጆ ካካሄደው ጅምላ ግድያ የከፋ አረመናዊ ጭፍጨፋ ፋሽስት ወያኔ ባለፉት 27 ዓመታት በአማራ ላይ ፈጽሟል። በዘመነ አብዮታዊ ዲሞክራሲ አማራው ዲሞክራሲ አያስፈልገውምና እንዲጠፋ ስለተፈለገ በአገሩ አገር ሂድ ተብሎ ከተራራ ላይ ተወርውሯል። ቤት ተዘግቶበት በእሳት እንዲቃጠል ተደርጓል። ከነ ነፍሱ በማይሞላ ገደል ውስጥ ተጨምሯል። ዘሩን እንዳይተካ የአማራ ሴቶች የሚያመክን መርፌ ተወግተዋል። የህግ ከለላ፣ ስራ የማግኘትና የትምህርት እድል ተነፍጓል። የንብረት መብት ያለመፈናቀልና የመኖር መብቱ በግላጭ በአገዛዙ ተቋማት ተገፏል። በአማራው በፋሽስት ወያኔ አብዮታዊ ዲሞክራሲ አያስፈልገውም ተብሎ እንዲጠፋ ስለተፈለገ ግብር ከፍሎ በሚያስተዳድረው በራሱ መገናኛ ብዙሃን ሳይቀር 27 ዓመታት ሙሉ በህዝብ ተመረጥን በሚሉ ኃላፊነት ሊሰማቸው በሚገባ የፖለቲካ መሪዎች ነፍጠኛ፣ ትምክህተኛና በዝባዥ በሚሉ የኮድ ስሞች እንደ አደገኛ ርዕዮተ ዓለም ሁሉም እንዲፋለሙት ተዘምቶበት ቆይቷል። ይህ ዘመቻ ዛሬም በትግራይ ቴሌቪዥን በተለያዩ ቋንቋዎች እየተካሄደ ነው። በያዝነው ዓመት አጋማሽ አካባቢ የትግራዩ ገዢ በትግርኛ ባደረገው ንግግር ጎንደር ላይ የተፈጸመውና በትግሬዎች ላይ የተካሄደው ተግባር ምንጩ ትምክህተኝነት ነው፣ ይህንን ትምክህት ከስሩ ለመንቀል ያችን ተንከሲስ እያመረተች የምትልክ ጉድጓድ መድፈን አለብን ሲል በይፋ በአማራ ላይ ዳግም የዘር ማጥፋት የታወጀው በዚሁ በትግራይ ቴሌቪዥን ነው። ዛሬ ድምፀ ወያኔና ትግራይ ቴሌቪዥን እንደ ሩዋንዳው ራዲዮ ሚሌ ኮሊንስ ሁሉ በተመሳሳይ መልኩ ዝቅተኛውን የጋዜጠኝነት መስፈርት በማያሟላ መልኩ በአማራ ላይ የዘር ማጥፋት ዘመቻ እንዲካሄድ ቤንዚን እያርከፈከፉ ይገኛሉ። በፋሽስት ወያኔ አብዮታዊ ዲሞክራሲ አማራው እንዲጠፋ ስለተወሰነበት በአገሩ ውስጥ ለንብረቱም ሆነ ለሕይወቱ ጥበቃ በማጣቱ ወያኔ ባመነው እንኳ 2.4 ሚሊዮን አማራ እንዲጠፋ ተደርጓል። በፋሽስት ወያኔ አብዮታዊ ዲሞክራሲ አማራው አጥፊ ተደርጎ የውሸት ታሪክ ተፈጥሮበት እንዲጠፋ በመደረጉ በርዕዮተ ዓለም የታገዘ ስልታዊ ወይም ሲስተማቲክ የሆነ በተለያዩ ነገሮች ወደፊት እንዳይሄድ እልቆ መሳፍርት በደልና ግፍ ተፈጽሞበታል። ተቃለለ ካልተባለ በስተቀር ባለፉት 27 የፋሽስት ወያኔ የጭካኔ አገዛዝ ዓመታት በሕይወት ያለው ያልጠፋው አማራ ሲኖር የነበረው ወያኔ ባበጀለት የቁም መቃብር ውስጥ ነበር። መለስ ዜናዊ የአማራ ማጥፊያ የፖለቲካ ርዕዮተ ዓለም መሠረት የሆነውን አብዮታዊ ዲሞክራሲን ሲተቹበት ለሁሉም እኩል የንብረት መብት የሚሰጠውን በየትም ቦታ የመወከልና የመወከል መብትን የሚያጎናጽፈውን የመምረጥና የመመረጥ ድምፅን የማሰማት በአጠቃላይ ሁሉንም መብቶች ለሁሉም በእኩል መጠን የሚሰጠውን ሊብራሊዝምን ስድብ አድርጎት አስተሳሰቡን የሚከተሉትንና የሚጠላቸውን ሰዎች ኒዮሊብራል ኃይሎች እያለ ያንጓጥጥና ያሸማቀቅ ነበር። ከሰሞኑም በመለስ ዜናዊ ወንበር የተቀመጡት አዲሱ ጠቅላይ ሚኒስትር በአማራ ላይ ስለተፈጸመው የዘር ማጥፋት ወንጀል ጥያቄ ቀርቦላቸው ወያኔና ርዕዮተ ዓለም አጋሮቹ የፈጸሙትን የዘር ማጥፋት ወንጀል በመካድ ከመለስ ዜናዊ ያልተናነሰ መልስ ሰጥተዋል። በእርግጥ በአማራ ላይ የተካሄደውን የዘር ማጥፋት ወንጀል የሚክዱና ለመቀበል የሚቸገሩ አብይ አህመድን ጨምሮ ብዙ ሰዎች ሲጽፉና ሲናገሩ እንመለከታለን። እስቲ የዘር ማጥፋት ወይንም ጄኖሳይድ ዓለም አቀፋዊና አህጉራዊ ፍቺውን ትተን አብይ አህመድ ራሳቸው ለማስከበር ቃለ መሐላ የተቀበሉበትን የኢትዮጵያ የወንጀል ሕግ ውስጥ በምን አኳኋን እንደተቀመጠ እንመልከት። የኢትዮጵያ የወንጀል ሕግ አንቀጽ 269 ስለ ዘር ማጥፋት ወንጀሎች ምንነት የተብራሩ ዝርዝሮችን አካቷል። አንቀጹን እንደሚከተለው ተቀምጧል። አብረን እንመልከተው። አንቀጽ 269 የዘር ማጥፋት። ማንም ሰው በሰላምም ሆነ በጦርነት ጊዜ በብሔር፣ ብሔረሰብ፣ በጎሳ፣ በዘር፣ በዜግነት፣ በቀለም፣ በሃይማኖት ወይንም በፖለቲካ አንድ የሆነን ቡድን በመላ ወይንም በከፊል ለማጥፋት ማሰብ፣ የጥፋቱን ድርጊት ማደራጀት፣ ትዕዛዝ መስጠት ወይንም ድርጊቱን የፈጸመ እንደሆነ ወይንም ሀ በማንኛውም ሁኔታ የህብረተሰቡን አባሎች የገደለ፣ አካላዊ ወይንም የአካል ጉዳት ያደረሰ ወይንም ያጠፋ እንደሆነ ወይንም ለ የማህበረሰቡ አባላት በዘር እንዳይራቡ ወይንም በህይወት እንዳይኖሩ ለማድረግ ማንኛውንም ዘዴ በስራ ላይ ያዋለ እንደሆነ ሐመሩሃ የማህበረሰቡን አባላት ወይንም ህፃናት በግዴታ ከስፍራ ወደ ስፍራ ያዛወረ ወይንም የበተነ ወይንም ሊሞቱ ወይንም ሊጠፉ በሚችሉበት የኑሮ ሁኔታ እንዲኖሩ ያደረገ እንደሆነ የዘር ማጥፋት ፈጸመ ይባላል። ከዚህ በተጨማሪ የተሻሻለው የወያኔ ወንጀለኛ መቅጫ ህግ አንቀጽ 269 የዘር ማጥፋት ወንጀል ተፈጽሟል ለማለት ሶስት ነገሮችን ማሟላት እንዳለባቸው በማያሻማ ሁኔታ በግልጽ አስቀምጦታል። እነዚህም አንድ መግደል፣ በሰውነት ላይ ጉዳት ማድረስ ወይም ደግሞ ከፍተኛ የሆነ አካላዊ ጉዳት ማድረስ ወይም ደግሞ በቡድን አባላት ላይ የስነ ልቡና ጉዳት ማድረስ፣ በማንኛውም መንገድ ወይም ደግሞ ምንም ይሁን ምን ሰውሮ ማጥፋት። ሁለት በአባላት ወይም ደግሞ በልጆቻቸው ላይ ዘለቄታዊ በሆነ መልኩ መኖር እንዳይችሉ ተከታታይነት ያለው ቅስቀሳ ማድረግና ይህንን መከላከል ያለመቻል ወይም ደግሞ ሶስት በግዴታ ማፈናቀል ወይም ደግሞ ሰዎችን ወይም ልጆቻቸውን ከቦታቸው ለመውት በሚያበቃ መልኩ ተገቢ ያልሆኑ ተግባራትን መፈጸም ወይም መሰወር ወይም ደግሞ ሆን ተብሎ በጅምላ ወይም በከፊል ብሔርን፣ ብሔረሰብን፣ ጎሳን፣ ዘርን፣ ዜግነትን፣ ቀለምን፣ ሃይማኖትን ወይም ደግሞ የፖለቲካ ቡድንን ማጥፋት። የጥቅሱ መጨረሻ ፋሺስት ወያኔ በኢትዮጵያ የወንጀል ህግ የተቀመጠውን የዘር ማጥፋት ወንጀል ዝርዝሮችም ሆነ የሚፈጸምን አንድ ወንጀል የዘር ማጥፋት ወንጀል ለማለት መሟላት አለባቸው የሚላቸውን ሶስት ነገሮች ሁሉ ከመስረታው ከ1967 ዓ.ም ምረት እስከ ዛሬ ድረስ ፈጽሟቸዋል፣ እየፈጸማቸውም ይገኛል። ወያኔ በ1968 ዓ.ም ምረት በፕሮግራም ደረጃ የያዘውን አማራ የማጥፋት ፕሮጀክት ወደ ታች ለማውረድ በዘፈኖቻቸው ገረብ ገረብ ትግራይ መቃብር አማራይ ብለው በመስፈን ህዝባችን የሚሉትን ወገን አማራን ለማጥፋት ተጠቅመውበታል። ይህን በአማርኛ ገረብ ገረብ ትግራይ መቃብር አምሃራይ የሚል ቃል ሲተረጎም የትግራይ ተራሮች የአማራ መቃብር ይሆናሉ ማለት ነው። ከዚህ በተጨማሪ ትግል ማለት ምን ማለት እንደሆነ አሁንም ህዝባችን ለሚሉት ሲገልጹ ገድሊ ማለት አምሃራይ ምቅታል ማለት እዩ ብለው ነበር። ይህ ወደ አማርኛ ሲመለስ ትግል ወይም ተጋድሎ ማለት አማራን መግደል ነው ማለት ይሆናል። በእነዚህና መሰል ተቋማዊ ያደረጓቸው የርዕዮተ ዓለም ጡንቻዎቻቸው እየተመሩ አማራ እንዳይራባ የሚያመክን መርፌ ወግተውታል። በአገሩ ተረጋግቶ እንዳይኖር አገርህ አይደለም ሂድ ብለው አሳደውታል፣ አፈናቅለውታል፣ በግፍ ረሽነውታል። የወንድ አማሮችን የዘር ፍሬ አኮላሽተዋል። ከ2.4 ሚሊዮን በላይ አማራ በ15 ዓመት ውስጥ አጥፍተዋል። ባንጡራ ሀብቱ ከፈጠረው ሀብቱ ተነቅሎ ወደ ትግራይ በመወሰዱና ሊሞት ወይንም ሊጠፋ የሚችልበት የኑሮ ሁኔታ ውስጥ እንዲኖር በመገደዱ ወያኔ አማራ ክልል ብሎ የፈጠረው ቀጠና በዓለም ላይ የመጨረሻ ድሃ ክልል እንዲሆን አድርገውታል። ከዚህ በላይ የዘር ማጥፋት ምንድን ነው? በወያኔዋ ኢትዮጵያ በፕሮግራም ደረጃ ታቅዶ ተቃዋሚ በሆነ መልኩ የዘር ማጥፋት ዘመቻ የተካሄደበት ነገድ ከአማራ ውጪ ኢትዮጵያ ውስጥ ይገኛልን? ሌላው ቢቀር በኦፊሴል የቀረበውና ጠፋ የተባለው 2.4 ሚሊዮን አማራ ሰው አይደለም እንዴ? ይህን ያህል ቁጥር የጠፋበት ህዝብ ከአማራ በስተቀር ኢትዮጵያ ውስጥ አለ? ለምንድን ነው በአማራ ላይ የተፈጸመውን የዘር ማጥፋት ለመካድ ሲባል በእነገሌ ነገድም ላይ እኮ እንዲሆኗል እንዲያ ሆኗል የሚባለው? በዚህ ወይንም በዚያ ነገድ ላይ ጥፋት መፈጸሙ በአማራ ላይ የተፈጸመውን የዘር ማጥፋት ሊያቃልለው ወይም ሊያኮሰሰው ይችላልን? አንዳንድ ሰዎች የወያኔው የማዕከላዊ ስታቲስቲክስ ኤጀንሲ 2.4 ሚሊዮን አማራ ጠፋ ያለውን ማስረጃ አንቀበልም ይሉና በአማራ ላይ ተፈጸመ የምንለውን የዘር ማጥፋት ወንጀል ላንበቀበል ሊሞግቱ ይሞክራሉ። አላስተዋሉትም እንጂ የአማራ ቁጥር በ2.4 ሚሊዮን ጎድሏል የሚለውን ኦፊሻላዊ መረጃ በራሱ የሞተ ሰው ቁጥር አይደለም ብለን እንኳ ብንወስድ የአማራ ቁጥር በ2.4 ሚሊዮን ያህል እንዲቀንስ መደረጉ በአማራው ላይ የተፈጸመ የዘር ማጥፋት ወንጀል እንደሆነ ማየት ይችሉ ነበር። የአማራ ቁጥር በ2.4 ሚሊዮን ጎደለ ማለት ለ10 ዓመት ድጋሚ የቤትና የህዝብ ቆጠራ እስኪካሄድ ድረስ ማለት ነው። ያውም ድጋሚ ቆጠራ ሲካሄድ ጠፋ የተባለው 2.4 ሚሊዮን የሚካተት ከሆነ ነው። በዚያኑ ያህል ማለትም በ2.4 ሚሊዮን የሚሆን አማራ ለኢኮኖሚውና ማህበራዊ የመሰረተ ልማቶች ዝርጋታ፣ ለገጠርና ከተማ ልማት እንዲሁም ለዲሞክራሲና ሰላም ግንባታ የሚውል አመታዊ በጀት ለ10 አመታት ያህል አልተመደበለትም፣ አይመደብለትም ማለት ነው። ይህ ማለት ደግሞ 2.4 ሚሊዮን አማራ ለ10 አመት መሰረታዊ የሆኑ ፍላጎቶች ሳይሟሉለት እንዲኖር ተደርጓል ማለት ነው። መሰረታዊ ፍላጎቶች ያልተሟሉለት ህዝብ ደግሞ በድህነት በረሃብና በችጋር ተጎሳቅሎ ይጠፋል። ስልታዊ በሆነ መልኩ 2.4 ሚሊዮን አማራ መሰረታዊ ፍላጎቶቹ ሳይሟሉለት ቀርተው በድህነት በረሃብና በችጋር ተጎሳቅሎ ሊሞት ወይንም ሊጠፋ የሚችልበት የኑሮ ሁኔታ እንዲኖር ማድረግ ደግሞ ከፍ ብሎ በቀረበው የኢትዮጵያ የወንጀል ህግ አንቀጽ 289 መሰረት የዘር ማጥፋት ነው። ስለዚህ 2.4 ሚሊዮን አማራ ጠፋ የሚለውን ኦፊሻላዊ ማስረጃ መቀበል የሚቸግራቸው ሰዎች በቆጠራ ወቅት 2.4 ሚሊዮን አማራ እንዲጎድል መደረጉን ላለፉት 10 ዓመታት 2.4 ሚሊዮን አማራ ስልታዊ በሆነ መልኩ የኢኮኖሚና ማህበራዊ የመሰረተ ልማቶች ዝርጋታ፣ የገጠርና ከተማ ልማት እንዲሁም የዲሞክራሲና ሰላም ግንባታ ተጠቃሚ እንዳይሆን መደረጉ በአማራ ላይ የዘር ማጥፋትና የሰብአዊ መብት ረገጣ ወንጀሎች መፈጸማቸው ማረጋገጫ ነው። ከዚህ በተጨማሪ የዘር ማጥፋት የዘር ማጽዳት ወንጀል ይጀምራል። ላለፉት 25 ዓመታት ወያኔ ከአማራ የጸዳ አካባቢ መፍጠር የሚለውን ፕሮጀክቱን ለማስፈጸም ሲል አማራ በመሆናቸው ብቻ አማሮች ከአገሪቱ የተለያዩ ክፍሎች እንዲፈናቀሉና ሜዳ ላይ እንዲወድቁ አድርጓል። ይህ የግፍ ተግባር ዛሬም ቀጥሎ ንብረታቸው የተዘረፈ ደማቸው የፈሰሰ የአማራ አርሶ አደሮችን ቁጥር በሚሊዮኖች የሚቆጠር አድርጎታል። በአጠቃላይ ላለፉት 25 ዓመታት በአማራ ላይ የተፈጸመው ግድያና ሰቆቃ መከራ፣ የዘር ማጥፋትና ተያዥ በደሎች ምድሪቷ ከምትሸከመው በላይ ሆኗል። አብይ አህመድ በአማራ ላይ የተፈጸመውን የዘር ማጥፋት ወንጀል ሲክድ ፋሽስት ወያኔ በደርግ ላይ የመሰረተውን የዘር ማጥፋት ወንጀል የዘነጋው ይመስላል። እንደሚታወቀው ፋሽስት ወያኔ የደርግን አገዛዝ በዘር ማጥፋት የከሰሰው የጊዜያዊ ወታደር ቀን 1967 ዓ.ም ባስነገረው የአስቸኳይ ጊዜ አዋጅና በአዋጁ ስም መንግስቱ ኃይለ ማርያምና የወንጀል ግብረ አበሮቹ በፈጸሙት ግፍና ግድያ ነበር። ደርግ በቁጥር 108 የሚደርሱ የበታች መኮንኖች ስብስብ ነው። መስከረም 2 ቀን 1967 ዓ.ም ጊዜያዊ ወታደራዊ መንግስት የሆነው ደርግ 108 የደርግን አባላትን ይዞ በደርግ ስም በመሰየሙ ነው። መንግስቱ ኃይለ ማርያም መስከረም 2 ቀን 1967 ዓ.ም ያወጣውን የአስቸኳይ ጊዜ አዋጅ የደነገገውም የጊዜያዊ ወታደራዊ አስተዳደር ደርግ አዋጅ ብሎ በ108ቱ የደርግ አባላት አዋጅ አድርጎ ነው። ይህንን ያወቀው ፋሽስት ወያኔም በደርግ ላይ ክስ ሲመሰርት በመንግስቱ ኃይለ ማርያም ወንጀል ተጠያቂ ያደረገው መንግስቱ ኃይለ ማርያምን ብቻ ሳይሆን ጊዜያዊ ወታደራዊ አስተዳደር በሚል መጠሪያ መንግስት የሆኑትን 120ውን የደርግ አባላት ሁሉ በእኩል ወንጀል ነው። 108ቱ የደርግ አባላትም የተከሰሱት ደርግ በመስከረም 2 ቀን 1967 ዓ.ም የኢትዮጵያ ትቅደምን ዓላማ በመቃወም የሥራ ማቆም አድማ የተቃውሞ ሰልፍ የሚያደርግ ጥብቅ እርምጃ ይወሰድበታል በሚል ባወጁት አዋጅና አዋጁን ተከትሎ በተቃወሟቸው ላይ በወሰዱት እርምጃ ነው። የዘር ማጥፋት የሚባል ወንጀል በዓለም ላይ ከሌለ በስተቀር መንግስቱ ኃይለማርያምና የወንጀል አጋሮቹ መስከረም 2 ቀን 1967 ዓ.ም ባወጁት የአስቸኳይ ጊዜ አዋጅና አዋጁን ተከትሎ በፖለቲካ ፓርቲዎች፣ በቡድኖችና በእስር ላይ ባሉ ሰዎች ላይ የተፈጸሙት ግፍና ግድያ በኢትዮጵያ የወንጀል ሕግ አንቀጽ 269 መሰረት የዘር ማጥፋት ተደርጎ ቀርቦና በፍርድ ቤት ወንጀለኛ ሆነው የተገኙት እነ መንግስቱ ኃይለማርያም ለፈጸሙት የዘር ማጥፋት ወንጀል የሞት ቅጣት እንዲፈጸምባቸው ተወስኖባቸው ሳለ ወያኔዎች ከጅምሩ ጀምሮ አማራን ማጥፋትን እንደ ትግል ዓላማቸው መውሰድ መጀመሪያ በፕሮግራማቸው ቆይተው ደግሞ ወደ ርዕዮተ ዓለም ደረጃ ከፍ አድርገው አሳድገው አማራውን ሲገድሉ፣ ሲያፈናቅሉ፣ በእስር የሚገኘውን በዘር እያጠሩ ብልቱ ላይ ውሃ የሞላ ጠርሙስ እያንጠለጠሉ ሲያኮላሹትና ምድሪቷ ከምትችለው በላይ ስቃይ እየተፈጸመባት ግፍና በደል የዘር ማጥፋት ወንጀል ሊሆን የማይችልበት አሳማኝ ምክንያት ፈጽሞ የለም። በደርግ ዘመን ማጥፋት ወንጀል ተጠያቂ የሆነው መንግስቱ ኃይለማርያም ብቻ ሳይሆን 108ቱ የደርግ አባላት ሁሉ ከመንግስቱ ኃይለማርያም እኩል አዋጅ ተከትሎ በተካሄደውና በኢትዮጵያ የወንጀል ሕግ አንቀጽ 269 መሰረት የዘር ማጥፋት ተደርጎ በቀረበው ግፍና ግድያ ተጠያቂ ሆነዋል። አብይ አህመድም ላለፉት 27 ዓመታት የኢህአደግ አባልና አመራር እንደመሆናቸው መጠን በኢትዮጵያ ወንጀል ሕግ አንቀጽ 269 መሰረት የዘር ማጥፋት ተደርጎ የቀረበውንና ላለፉት 27 ዓመታት በአማራ ላይ የተፈጸመውን የዘር ማጥፋት ወንጀል ሊመለከተኝ ይችላል በሚል ስጋት ከሆነ በአማራ በፋሽስት ወያኔ አገዛዝ ዓመታት የተፈጸመውን ወንጀል እየካዱ ያለው አማራን ለማጥፋት ፕሮግራም ቀርጸው ያስፈጸሙና በአማራ ዘር ማጥፋት ክብረ ወሰን የተቀዳጁ የህወሓት ነውረኞች ይርጋ ከሌለው ወንጀል ነፃ እንዲሆኑ እየተከላከሉ መሆኑን ማወቅ ይኖርባቸዋል። ባጭሩ ወያኔ በኢትዮጵያ የወንጀል ሕግ አንቀጽ 269 መሰረት በደርግ ባለስልጣናት ላይ ያቀረበው የዘር ማጥፋት ወንጀልና በሞትና በእድሜ ልክ እስራት እንዲቀጡ ያደረገው ስህተት ነው ካልተባለ በስተቀር ባለፉት 27 ዓመታት ሁሉ በኢትዮጵያ የወንጀለኛ ሕግ አንቀጽ 269 መሰረት የዘር ማጥፋት ተደርጎ የቀረበውን የዘር ማጥፋት ወንጀል ሁሉ በአማራ ላይ የፈጸመው ፋሽስት ወያኔ የዘር ማጥፋት ያልፈጸመና ሕግ ያልጣሰ ስርዓት ተደርጎ ሊቀርብ አይችልም። አብይ አህመድ በአማራ ላይ የተፈጸመውን የዘር ማጥፋት ሲክዱ ደርግ በፍርድ ቤት የተፈረደበትን የዘር ማጥፋት ወንጀል መካድ መሆኑ የተገለጠላቸው አይመስልም። እንግዲህ አብይ አህመድ ለማስከበር በቃለ መሐላ የተቀበሉት የኢትዮጵያ የወንጀል ሕግ ስለ ዘር ማጥፋት እንዲህ ካልን አብይ አህመድ በአማራ ላይ የዘር ማጥፋት አልተካሄደም የሚሉን ለማስከበር በቃለ መሐላ የተቀበሉትን የኢትዮጵያ የወንጀል ሕግ እየጣሰ ነው ማለት ነው። ለምን ቢባል በኢትዮጵያ የወንጀል ሕግ የተቀመጠውን የዘር ማጥፋት ወንጀል ዝርዝሮችም ሆነ የሚፈጸመውን አንድ ወንጀል የዘር ማጥፋት ወንጀል ለማለት መሟላት አለባቸው የምንላቸውን ሶስት ነገሮች ሁሉ ወያኔ ከምስረታው ከ1967 ዓ.ም እስከ ዛሬ ድረስ በአማራ ላይ ፈጽሟቸዋል። ዛሬም እየፈጸማቸው ይገኛል። ለዛሬው በዚሁ ልሰናበታችሁ። ክቡራትና ክቡራን አድማጮቻችን ከዚህ በላይ ያዳመጣችሁት ኢትዮጵያ ትላንትናና ዛሬ የሰኘው ሳምንታዊ ዝግጅታችን ነበር። በሌላ ቀጣይ ፕሮግራም በሚከተለው ሳምንት እስከምንገናኝ ድረስ ለዛሬው በዚሁ ልሰናበታችሁ። በደህና ቆዩ። ይህ የአማራ ድምጽ ሬዲዮ ነው። ይህ ለኢትዮጵያውያን በተለይም ለአማራው ልሳን የሆነ የብዙሃን መገናኛ አገልግሎት ተጠናክሮ እንዲቀጥል ያድማጮቻችን ድጋፍ ወሳኝ ነው። የማቋረጥ ድጋፋችሁ እንዳይለየን እናሳስባለን።